ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቤቱን በማቃጠል እና በማለት ህጻናትን በትምህርት ቤት በመደብደብ እና ቤት መኖሪያ ቤታችን በማሳደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን። እንዲህ ከሌላ ቦታ የተፈናቀሉት ደግሞ በአንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞ እና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞ እና በአማራ መካከል የሚደረግ ግጭት አይደለም።
ከኦሮሚያ ክልል ቀለም ወለጋ ዞን ከስምንት ወራት በፊት መፈናቀላቸው የተናገሩ የአማራ ክልል ተወላጆች ከሁለቱም ክፍሎች መፍትሄ አጥተናል ሲሉ ካማረሩበት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል።
የኢትዮጵያ ፓርላማ በነገ ዕለት በሚያካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ በሚኒስትሮች ምክር ቤት በቀረበው ሀሳብ ላይ ይወያያል ተብሎ ይጠበቃል። የምህረት አሰጣጥና አፈጻጸምን በተመለከተም በዚሁ የሚኒስትሮች ምክር ቤት የተዘጋጀው ረቂቅ ሀሳብ ከፓርላማው የነገ አጀንዳዎች አንዱ እንደሚሆን ተገልጧል። ይህ ረቂቅ የተዘጋጀው አጠቃላይ ምህረት አዋጅ ስለመሆኑ ግን እስካሁን ማረጋገጫ አልተገኘም ይላል የመጽሔቱ አንድ ዘገባችን ነው። ቆየት ብሎ ይቀርባል።
አሁን ርዕሰ ዜናዎችን እናሰማለን። ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በምታደርገው ለውጥ የአየር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል። ይሁንና አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኝ ነገር ስለሌለ ለምን ለራሴ ምህረት አደርጋለሁ ሲሉ ጠይቀዋል።
ሳምንታዊ ቅንብሮች፣ ስፖርትና ውይይትን ጨምሮ በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም አሉን። የዕለተ ምሽት ስርጭት አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በምታደርገው ለውጥ የአየር ኃይል የመመስረት የባህር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ የባህር ኃይሏን እንደ አውሮፓ አቆጣጠር በ1991 ዓ.ም ያፈረሰችው ክፍለ ሀገሯ የነበረችው ኤርትራ ለ30 ዓመታት ያህል የነጻነት ትግል አካሂዳ ከተገነጠለች በኋላ መሆኑ ይታወቃል። ይሁንና ኢትዮጵያ አሰልጣኝ የባህር ኃይል ተቋም እንዳላት ሮይተርስ የዜና አገልግሎት ዘግቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው አርብ ከከፍተኛ ወታደራዊ ባለሥልጣኖች ጋር በተሰበሰቡበት ወቅት የብሔራዊ መከላከያችንን ብቃት ለማጠናከር በተደረገው ጥረት መሰረት በአፍሪካ እጅግ ጠንካራ ከሚባሉት በየብስ የአየር ኃይል ለመገንባት ችለናል ማለታቸውን ፋና ብሮድካስቲንግ ኮርፖሬሽን ጠቅሷል።
ደቡብ ሱዳንን አሁን ወዳለችበት ቀውስና መከራ እንድታሽቆለቁል ምክንያት ሆነዋል ያሏቸውን ተፋላሚ ኃይሎች መሪዎች የአሁን ምግባራቸውን እንዲለውጡ ለማስገደድ የሚቆነጥጡ የገንዘብና ሌሎችንም እርምጃዎች እንደሚወስዱባቸው የተባበሩት መንግስታት ድርጅት የአጣዳፊ ጊዜ እርዳታ አስተባባሪ ማርክ ላውኮክ ጥሪ አስተላለፉ። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሶሎሞን አባተ ይዞ ቀርበዋል።
ብረት አንጋቾቹ አማጽያን ግድያና መድፈርን መሳሪያ አድርገው በሲቪሉ ላይ እያደረሱ ያሉት ስቃይ ከሸክም በላይ መሆኑን ከአራት ሚሊዮን በላይ ደቡብ ሱዳናውያን ከየቤታቸው መፈናቀላቸውን የሚያሳዩ መረጃዎች ብዙ ናቸው። የተባበሩት መንግስታት ድርጅት የሚያወጣቸው ሪፖርቶች እንደሚናገሩት ደግሞ ከህዝቧ ከግማሽ በላይ የሚሆነው ቁጥሩ ወደ 7 ሚሊዮን የሚጠጋ ሰው ሰብአዊ እርዳታ ያስፈልገዋል። የሰላሙ ሂደት አንዳች ያሳየው ፍሬ አለመኖሩንና ጦርነቱ መቀጠሉን የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ ተናግረዋል። ጅምላ የሰብአዊ መብቶች ረገጣና የህዝቡ መከራ ማየላቸውን አመልክተዋል። የበረቱት ተዋጊዎችና አዋኪዎች አሉ ላውኮክ፣ ሰላምንና የሰውን ደህንነት ከቁብ አይጥፉትም፣ ጦሩን በሚያዙት ሰዎች የገንዘብ ጥቅም ላይ ይበልጥ በቀጥታ ያነጣጠሩ እርምጃዎች መወሰድ አለባቸው ሲሉ ላውኮክ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል።
In other places, things like visa bans have been used.
በሌሎች አካባቢዎች ቪዛ እንዳያገኙ ይደረጋል። የተለያዩ የገንዘብ ማዕቀቦች ተጥለዋል። የደቡብ ሱዳን የተለያዩ ፓርቲዎች የሀገሪቱን የከርሰ ምድር ዘይት፣ ወርቅ፣ ዋርካዎቿንና ሌሎችም የተፈጥሮ ሀብቶቿን ራሳቸውን ለማበልጸግ የመጠቀማቸው ነገር ብዙዎችን እያሳሰበ ነው። እጅግ የበዛ የደቡብ ሱዳን ወረት ወደ ውጪ እንዲወጣ መደረጉም የብዙዎች ስጋት ምክንያት ሆኗል።
አንዳንድ መንግስታት እነዚህን የተደበቁ የሀብት ክምችቶች ምንነትና ምንጭ እንዲፈትሹ የሚያስችሏቸውን ህጎች እያወጡ መሆናቸውን ሚስተር ላውኮክ አመልክተው ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ለመፈተሽ ሰሞኑን መወሰኗ እንዳስደሰታቸው ገልጸዋል። ተመሳሳይ እርምጃም በአውሮፓ የሰብአዊ ጉዳዮች ኮሚሽን እየተወሰዱ መሆናቸውንም ጠቁመዋል። በእርዳታ አቅርቦት ላይ ለውጦችን የማድረግ አስፈላጊነት ግምት ውስጥ ቢገባም ለደቡብ ሱዳን ህዝብ ሊደርስ የሚገባ እርዳታ ግን እንዲቋረጥ ማንም እንደማይጠይቅ የሚገልጹት የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ አጣዳፊ ድጋፍ ካልደረሰ ሁኔታዎች ሊባባሱና ብዙ ሰውም ሊሞት እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ያቀረበችው በደቡብ ሱዳን ላይ የተጣለው ማዕቀብ ለተጨማሪ 45 ቀናት እንዲራዘም የሚጠይቀው ሐሳብ ባለፈው አርብ በጸጥታ ጥበቃ ምክር ቤቱ ጸድቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል። ይሁንና አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኘኝ ነገር ስለሌለ ለምን ለራሴ ምህረት አደርጋለሁ ሲሉ ጠይቀዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት ልዩ መርማሪ ሮበርት ሙለር ለአንድ ዓመት ያህል በማካሄድ ላይ ያሉትን የምርመራ ሂደት ማቆሚያ የሌለው ክትትል በማለት በተለመደው መልክ አጥላልተውታል። የፕሬዚዳንቱ ጠበቃ ሩዲ ጁሊያኒ ትራምፕ በወንጀለኛነት የተፈረደባቸውን ሶስት ወግ አጥባቂ ሰዎች ምህረት ያደረጉ ሲሆን ለራሳቸው ምህረት የማድረግ እቅድ የላቸውም በማለት ትላንት ተናግረዋል። ፕሬዚደንቱ ራሳቸውን ቢምሩ በዩናይትድ ስቴትስ የፖለቲካ ትርምስ ይኖራል ሲሉም አክለዋል።
በሌላ የተያያዘ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ዛሬ 500 ቀናቸውን ደፈኑ። ከማንኛውም የአሜሪካ ፕሬዚዳንት የበለጠ ብዙ ስራ ማከናወኔን ብዙ ሰዎች ያምናሉ ነው ያሉት ትራምፕ። የግብር መጠን መቀነሱን፣ በአገሪቱ ወታደራዊ ኃይል መጎልበቱን፣ ወንጀልና ህገወጥ ፍልሰት መቀነሱን፣ የድንበር ጥበቃ መጠናከሩንና የምጣኔ ሀብት እድገት ካስገኟቸው እርሳቸው ከሰሯቸው ስኬትም ካገኙባቸው መካከል ናቸው ነው ብለ ያሉት የትራምፕ የፕሬዚዳንትነት 17ኛ ወሩን በያዘበት በአሁኑ ወቅት የአገሪቱን የከፋፈሉ ወይም በተከፋፈለ ሁኔታ የሚመሩ ሰው ተደርገው መታየታቸው ቀጥሏል። የህዝብ አስተያየት መለኪያ አሃዞች እንደሚያሳዩትም በፕሬዚዳንቱ ስራ ከሚረኩት የማይረኩት ያይላሉ። ያልረኩት 52.8% ሲሆኑ በእሳቸው ስራ ረክተናል የሚሉት ደግሞ 44.4% ናቸው። ከሩሲያ የምርጫ ጣልቃ ገብነት ጋር ግንኙነት ይኖራቸው እንደሆን ለማጣራትም ለአንድ ዓመት ያህል ምርመራ እየተካሄደ መቆየቱ ይታወቃል።
የጓታማላ አደጋ መከላከል አገልግሎት ትላንት ጓታማላ ከተማ አጠገብ በፈነዳው እሳተ ገሞራ ቢያንስ 25 ሰዎች መሞታቸውን አስታውቋል። የአደጋ መከላከል ባለሥልጣኖች በገለጹት መሠረት በእሳተ ገሞራው ፍንዳታ ከአንድ ሚሊዮን በላይ የሚሆኑ ሰዎች ተነክተዋል። ፍንዳታው ከደረሰበት አካባቢ 3100 የሚሆኑትን ሰዎች ወደ ሌላ ቦታ እንዲዛወሩ ተደርጓል። 20 ጉዳት የደረሰባቸው ሰዎች ደግሞ ወደ ሕክምና ማዕከሎች ተወስደዋል። የመድን ሰራተኞች ሰዎችን እየረዱና የገቡበት ያልታወቁትን እየፈለጉ መሆናቸው ተገልጿል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን ኮሪያ 3 ከፍተኛ ወታደራዊ መሪዎች ከስልጣናቸው ተወግደው በሌሎች መተካታቸውን የደቡብ ኮሪያው ዮንሃፕ የዜና አገልግሎት ዘገበ። ማንነታቸው ያልተገለጸ በደቡብ ኮሪያ የስለላ አገልግሎት አሉ የተባሉ ምንጮችን ጠቅሶ ዮንሃፕ በዘገበው መሰረት አዲሶቹ ወታደራዊ መሪዎች ኖኳንግ ቾል የመከላከያ ሚኒስትር፣ ሪዮንጅል የኮሪያ ህዝባዊ ሰራዊት ጠቅላይ ጽህፈት ቤት ኃላፊና ወታደራዊ ጄኔራል የኮሪያ ህዝባዊ ሰራዊት ጠቅላይ ፖሊት ቢሮ ኃላፊ ይሆናሉ ተብለዋል።
አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና ይቅርታ የማድረግ ነገር በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል።
ዶክተር ካሳሁን አየለ ናቸው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ትምህርት ክፍል መምህር ናቸው። በወቅታዊ የኢትዮጵያ ፖለቲካ ጉዳዮች ዙሪያ በተካሄደ ውይይት ከሰጡት ትንታኔ ማብራሪያ የተወሰደ ነው። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
የኢትዮጵያ ፓርላማ በነገው ዕለት በሚያካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ በሚኒስትሮች ምክር ቤት በቀረበው ሀሳብ ላይ ይወያያል። የምህረት አሰጣጥና አፈጻጸም በተመለከተ በዚህ የሚኒስትሮች ምክር ቤት የተዘጋጀው ረቂቅ ሀሳብ ከፓርላማው የነገ አጀንዳዎች አንዱ ነው። ይህ ረቂቅ የተዘጋጀው አጠቃላይ የምህረት አዋጅ ስለመሆኑ ግን እስካሁን ማረጋገጫ አልተገኘም። እስክንድር ፍሬው ተከታዩን ልኳል።
የካቲት 9/2010 ዓ.ም ተመረጠ በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ነው በነገው ዕለት እንደሚነሳ የሚጠበቀው። የሚኒስትሮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ከትናንት በስቲያ ቅዳሜ ባካሄደው መደበኛ ስብሰባ አዋጁ እንዲነሳ ወስኗል። ይህንን የሚጠይቀውን ረቂቅ የውሳኔ ሐሳብም ነው ነገ ፓርላማው የሚመለከተው። የሚኒስትሮች ምክር ቤት በዚሁ የቅዳሜ ስብሰባ የሀገሪቱን የጸጥታ ሁኔታ መገምገሙንና የተሻለ የሰላም ሁኔታ መፈጠሩን አስታውቋል። በመደበኛው የህግ ስርዓት ማስተናገድ የሚቻልበት ሁኔታ መኖሩን ማረጋገጡን የጠቀሰው እናም ህገ መንግስቱንና ህገ መንግስታዊ ስርዓቱን ካደጋ ለመከላከል በሚል የተጣለው ያስቸኳይ ጊዜ አዋጅ በነገው ዕለት በይፋ እንደሚነሳ ይጠበቃል። ከሶስት ወራት በፊት ይህንን አዋጅ ለማጽደቅ የተሰባሰበው የኢትዮጵያ ፓርላማ በ27 ዓመታት ውስጥ ያልታየ ልዩነት ተንጸባርቆበታል። አዋጁን ለማጽደቅ በተካሄደው የድምጽ አሰጣጥ 88 አባላት ተቃውመዋል፣ 7 ደግሞ ድምጽ ተአቅቦ አድርገዋል። የድምጽ አቆጣጠሩን ያልተቀበሉና አዋጁ በትክክል መጽደቁን እንደሚጠራጠሩ የገለጹ ወገኖችም አሉ። የኢትዮጵያ ፓርላማ የነገ ተጨማሪ አጀንዳ የምህረት አሰጣጥና አፈጻጸምን በተመለከተ በሚኒስትሮች ምክር ቤት የተረቀቀው አዋጅ ነው። ከታህሳስ 3 ጀምሮ ለ17 ቀናት የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተከትሎ የፖለቲካ መሪዎች፣ ጋዜጠኞችና ሌሎች ታሳሪዎች ከወህኒ ቤት ወጥተዋል። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአሸባሪነት የተፈረጁ ድርጅቶችን መሪዎች ጨምሮ በርካቶች በይቅርታና ክስ በማቋረጥ እየተፈቱ ነው። ይህንኑ እርምጃ አዎንታዊና ገንቢ ሲሉ የገለጹ የተቃዋሚ መሪዎችና የፖለቲካ ተንታኞች ግን ይቅርታውና ክስ ማቋረጡ ዋስትና በሚሰጥ ተጨማሪ አዋጅ እንዲታገዝ እየጠየቁ ይገኛሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንን ሀሳብ ካንጸባረቁት አንዱ ናቸው።
እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና ይቅርታ የማድረግ ነገር በዚህ አይነት በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል። የተደረገውን ይቅርታ ማጠፍ ይቻላል። ለምሳሌ ወይዘሮ ብርቱካን ሚደቅሳ በይቅርታ ከወጣች በኋላ አንዳንድ ነገሮችን ተላልፋለች። ይቅርታውን እሱ የቀጠለበትን ሁኔታ አይተናል። ስለዚህ የምህረት አዋጅ ከሆነ አምነስቲ ከሆነ ዋስትና ያለው ማለት ነው። ሌላም መንግስት ቢተካ ይህንን የማክበር ግዴታ አይኖርበት።
ሰሞኑን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀው ነበር።
ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም ለኢህአዴግም ሁሉንም ቢያጠቃልል ለብሔራዊ መግባባቱም ለብሔራዊ እርቁም ተሻለ ይሆናል የሚል ግምት አለኝ።
በሚኒስትሮች ምክር ቤት የጸደቀውና ፓርላማው ነገ የሚነጋገርበት የምህረት አሰጣጥና አፈጻጸም ምሁራኑ እያነሱ ካሉት የፖለቲካ ምህረት አዋጅ ጋር የተገናኘ ስለመሆኑ የታወቀ ነገር የለም። ፓርላማው የሚያጸድቀው የፖለቲካ ምህረት አዋጅን ከሆነ ባለፉት 27 ዓመታት በፖለቲካ ምክንያት የተሰደዱትንና ከዚያ በፊትም ሄደው ወደ አገራቸው ለመመለስ ዋስትና የሌላቸውን ሁሉ ተጠቃሚ እንደሚያደርግ ምሁራኑ ይገልጻሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከኦሮሚያ ክልል ቀለም ወለጋ ዞን ከስምንት ወራት በፊት መፈናቀላቸውን የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ። የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች እንደሚሉት በኢትዮጵያ በ1977 ዓ.ም ምረት በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቀለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው ለችግር መዳረጋቸውን ለአሜሪካ ድምጽ ገልጸዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት 1400 የሚጠጉ የቤተሰብ አባላት ከመኖሪያ ቀያቸው መፈናቀላቸውን ለክልሉ ብዙሃን መገናኛ አስታውቀዋል። የቆቦ ከተማ አስተዳደር በበኩሉ አሁንም ድረስ ተፈናቃዮች ወደ ከተማው እየገቡ መሆኑን ተናግረዋል። ጽዮን ግርማ በአማራ ክልል ተፈናቃዮች በተመለከተ የተለያዩ አካላትን አነጋግራ ተከታዩን ዘገባ አቀናብራለች። እነሆ
በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ1977 ዓ ም በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ አሁን በቄለም ወለጋ ዞን ደምቢዶሎ ከተማ ጫንቃ፣ አለም ተፈሪ፣ መቻራ፣ ጨቆርሳ፣ ሀዋ ገላም በተባሉ ከተማ ና ወረዳዎች እንዲሰፍሩ መደረጋቸውን ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋራ ደስታና ሀዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2010 ዓ.ም በድንገት በተፈጠረ ግጭት የአንዳንዶቹ ቤታቸው ተቃጥሎ፣ አንዳንዶቹ ደግሞ ቃጥሎ ወደ እነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውንና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ። ከደምቢ ዶሎ ዙሪያ ተፈናቅለው ሰሜን ቆቦ ወረዳ ውስጥ መሆናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቄያቸው ነበር።
አንዴ በቃ ጨፍሮ ተነሳብን። ህዝቡን ቤቱን በማቃጠል እና በማለት ህጻናትን በትምህርት ቤት በመደብደብ እና ቤት መኖሪያ ቤታችን በማሳደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው በቃ በዚህ ነው ያባረሩን እና ብዙ ግፍ ደርሷል በሴቶች እና በህጻናት በአቅመ ደካሞች። ከዛ እና እየሸሸን አወጣን በቃ።
ይሄ የሆነው ጥቅምት ስንት ነው?
የጀመረው መስከረም 16 ነው፣ ግን ጥቅምት ላይ ነው ህዝቡ ተነስቶ እየሸሸ ጫካ ጫካ እየሸሸ በየትውልድ ቦታው የተመለሰው ማለት ነው። የሄደው ግን በ77 በመንግስቱ ኃይለማርያም ዘመን ዛታ ነው እዛ ሄደ እና ስክሰጋ የሚባል ቦታ ነው። በዚያ ተሰግቶ የነበረ ህዝብ ነው በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ ኦሮሞ መሬት ነው በማለት ነው። እዚህ መልኩ ነው ያባረሩት፣ ያ ነገር አይደለም። አሁንም እንደቀጠለ ነው እዛ።
ከዚህ በፊት ይሄ ነገር ተከስቶ ያውቃል?
2006 ጀምሮ ነው እንደውም ኩንኩሽታውማ ቆይቷል። ከዛ በፊትም ነው በ96 ጀምሮ ነው። 2006 ጀምሮ እስካሁንም በሀይለኛ የጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው። አንዳችም ሂደን ስናመለክት የክልሉ ፖሊስም ሆነ የክልሉ አድማ ቤታይ ምናምን ወደ ሀገራችሁ ይሄዱ፣ ምን ታዲያ ባህር ዳር ምናግቡ፣ ምን እናንተ እናድርግ ታዲያ እኛ ተቸገርን ይላሉ።
አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ።
ዞሮ ዞሮ የበላይ ችግር ነው፣ የአገዛዙ ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነቁ ነው እንግዲህ የ77 የተሰፈረው እና አሁን ደግሞ ሰው ይበዛ ውጡ ልነ ነው አጠቃላይ ከዚያም ከዚህም ሳንሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው ህይወታቸውን ላላዳኑት ማለት ነው።
በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆኑ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ።
እርግጥ ስሜ ባይጠቀስም አካባቢውንም ብዙም ባልጠቅሰው ለነገ ለችግሩ ስለሚያሰጋን እኛ ከአማራ ክልል የመጣን አናሳቢያ ሰዎች ነን። በተሰጋት አገር ውስጥ የምንኖር ነና ብዙ ነገሮች ብዙ ችግሮች አለፉብን። እስካሁን በችግራችን ዙሪያ ላይ ይሄ ነው ተብሎ የተጠየቅንበት ምክንያትም የለም። ጉዳዩ ምን ችግርም እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት አሁን 21 በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቀጠሮም ወደ እኛ ድረስ እየተረማመደ ስለሆነ ያው የእኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነው ህጻን ልጆች ለማውጣት ቦታ ያጣን ሰዎች ነን። ለዚህ ችግሩ በጣም ተሳስቶብናል።
ነዋሪዎቹ የሚሉት በባለስልጣናት በወረዳ ኃላፊዎችና በሌሎች ፖለቲካ በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ደሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻልንም ይላሉ። ደምቢዶሎ እንደነበሩና ከተፈናቀሉ 8 ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታውሳሉ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም ይላሉ።
በአንዳንድ ባለማውቃን ኦሮሞ ይህን አደረገ ምናምን የሚል ሰው ሊኖር ይችላል። ግን ኦሮሞ ወላሂ ምንም የሚያደረገው ነገር የለም። የኦሮሞ ህዝብ ከማንም በላይ እንግዳ ተቀባይና አስተናጋጅ ህዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣኖች ቅስቀሳ ያነ ነው። ህዝቡን ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ አፍራሽ ቡድን አፍሶት ያረፉት የነበሩት በወቅቱ ላይ ያሉ ባለስልጣኖች በት እና በዛ ስበብ እኛ ልጆቻችን ይዘው ወጥተናል። ላልወጡት አሁን ራሱ በጣም ችግር ውስጥ ናቸው። አሁን ያሉት ያሉት
ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዳይታቀቡ የክልሉ ፖሊስም ሆነ አድማ በታኝ አሊያም የጸጥታ አካላት ያደረጉት መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታልም ይላሉ።
የኦሮሞ ህዝብ እንዳትፊ ነገር ነው የታየው። ለምን ብትይ ሌሎቹ በሰሩ ስራ ሆሆ ብሎ የማያውቅ ዱርዬ እያጠፋ ነው ያለው። ያን ዱርዬ ግን የኦሮሞን ስም እያጠፋ ነው። ምን አለ ባያጠፉት? ጥሩ እየሰሩ ነው የኖሩ። ጥሩ ከሰባሰባት ጀምሮ አስጠልለውን ለማንኛውም የመጣውን እንግዲህ ከቀይርብ ነበረ ህዝቡ። ስሙን ገልብጦ ግን ዛሬ ሌላ ስም አስቀቡት። አንዳንድ ጥቅም ወዳድና ምንም የማያውቁ ዱርዬዎች ጥሩ ስምና ጥሩ ዝና የነበረውን ህዝብ በዚህ በማይረባ ነገር ለውሰው ወደ ተለያየ ነገር እንደ ሀገራችን ፕርሚስ ውስጥ ማስገባቱ ብቻ ነው የሚቆጨ፣ ሌላ ነገር አይደለም። እኔ ንብረት ነው ቢቀርም ይመጣ ምንም እንትን የለውም። በተሰብ ጊዜ ወጥች ያለው ግን ለሌላው ሰው እዛ ለሚኖረው በጣም የሚያሳዝነኝ ያበያ ብቻ ነው። ገባሽ?
ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ።
በብዛት ቁጥራቸው ዙሪያውም የከተማ አስተዳደሩም ስለሆነ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውል ነው ብሎ መናገር የሚችልበት አጋጣሚ የለምና ከጊዜ ወደ ጊዜ እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚህ ይመዘገባሉ። በዙሪያው ደግሞ ለገዛዝና ለአስተዳደር እንድመች ራያ ቆቦ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን 5 ቀበሌዎች አሉት። በዙሪያው ደግሞ 47 ቀበሌዎች አሉት። ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው ሌሎቹ።
ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋር በመቀናጀት እየሰሩ መሆኑን ይናገራሉ።
እኛ ጋር የምንሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግስት የሚደግፋቸውን የእህል እርዳታ፣ የብርድ ልብስና ሌሎች አንዳንድ ትሮችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታ ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ የራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን ግንባር ቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፉበት ወጣቶች፣ ታዋቂ ግለሰቦችና ራሳቸውም ከተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ ይሰራል።
በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል፣ የእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙሃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሀዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ።
ግን ከሌላ ቦታ የተፈናቀሉት ደግሞ በአንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረገ ግጭት አይደለም። በእያንዳንዱ ህዝብ ተቆራኘ የዱሮ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም። ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ የስልጣን ጊዜያቸውን ለማራዘም ህዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም።
በአሁኑ ሰዓት የአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ ከተሞች ውስጥ ከኦሮሚያ ክልል የተለያዩ ቦታዎችና አካባቢዎች እንዲሁም ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች የመልሶ መቋቋም ጥያቄን እያቀረቡ መሆኑን ስንዘግብ መቆየታችን ይታወሳል። በሌላ በኩል ከአማራ ክልል የተፈናቀሉ የትግራይ ተወላጆችን በተመለከተም ዘገባ ማቅረባችን ይታወሳል። ከሶማሌ ክልል የተለያዩ ቦታዎችም የተፈናቀሉ 1 ሚሊዮን የኦሮሞ ተወላጆች በተለያዩ መጠለያ ጣቢያዎች ውስጥ በችግር ላይ እንደሚገኙ ያነጋገርናቸውን ተፈናቃዮች ጠቅሰን መዘገባችንም አይዘነጋም። በአጠቃላይ መፈናቀልን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር የቢዝነስና የኢኮኖሚክስ ኮሌጅ ዲን የሆኑትንና ከዚሁ በአማራ ክልል ከነበረ መፈናቀል ጋር ከሚመለከታቸው አካላት ጋር ኮሚቴ ሆነው ሲሰሩ የነበሩትን ረዳት ፕሮፌሰር አቶ ጌትነት አለማውን አነጋግሬ ያጠናቀርኩትን የክፍል 2 ዘገባ በነገው ምሽት መለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ የመጽሔት ርዕስ ወደ አዲስ አበባ ይመለሰናል። በነፋስ ስልክ ላፍቶ ልዩ ከተማ ልዩ ስሙ ሀና ማርያም በተባለው አካባቢ የመኖሪያ ቤታቸው በኃይል የፈረሰባቸው ነዋሪዎች ችግር አስቸኳይ መፍትሄ ያገኛል ተባለ። ጉዳቱ የደረሰባቸው ነዋሪዎች ግን ውሳኔውን የተቀበሉት በጥርጣሬ መሆኑን አመልክተዋል። መለስካቸው አመሃ ዝርዝሩን ይዟል።
በአዲስ አበባ ማዘጋጃ ቤት ምዕራብ በር በሺዎች የሚቆጠር ሕዝብ መንገዱን ጭምር በከፊል ዘግቶ ተሰብስቧል። ቤታችን በአፍራሽ ግብረ ኃይል በተደጋጋሚ ፈርሶብናል የሚሉ የነፋስ ስልክ ላፍቶ ክፍለ ከተማ የሀና ማርያም አካባቢ ነዋሪዎች ናቸው። ባለፈው አርብ ግንቦት 24 ቀን ከጠቅላይ ሚኒስትር ጽህፈት ቤት በተሰጣቸው ቃል መሠረት ከማለዳ ጀምሮ እዚህ መገኘታቸውንም ይናገራሉ። ከእነዚህ መካከል 7 ሰዎች ደግሞ ወደ ከተማው ከንቲባ ጽህፈት ቤት ገብተው ንግግር ጀምረዋል። ስለ ተካሄደው ስብሰባ ለቪኦኤ መረጃውን የሰጡት ከተወካዮቹ መካከል አቶ ጌታቸው ግዛው እንደነገሩኝ የገባንበት ዓላማ ባለሥልጣናቱ ሕዝቡን እንዲያወያዩ ለመጠየቅ ነበረ። ይሁንና የሕዝቡን ቅሬታ የደረሰበትን ጉዳት ከተወካዮቹ ለመስማት የሚቻል ስለሆነ የችግሩን ዝርዝር እንስማ ብለው በዝርዝር እንደተወያዩ አቶ ጌታቸው አውስተዋል።
አንዳንድ አመራሮች ግንዛቤው አልነበራቸውም። ዝም ብሎ ህገወጥ የሚል ነገር ብቻ ነበር የነበራቸው ግንዛቤ እና ሲያዩት ግን የተደረገውን ልማት ህብረተሰቡ ከ12 ዓመት በፊት የነበረበት መሆኑን ሲያዩ ጥሩ፣ እንደዚህ ከሆነ ይሄ እውነታ ካላችሁ ኮሚቴ ተዋቅሮ ያለውን ነገር አጣርተን ይህም አቅጣጫም ተሰጥቶበታል ጠቅላይ ሚኒስትሩ የሚያውቁት አርክታቸውም ጋር ተነጋግረን ወደሚቀጥለው መፍትሄ እንድንሄድ ሶሉሽን ለአንዴና ለመጨረሻ ጊዜ መሰጠት አለበት የሚልም እምነት አለን እኛ አሉን። ጥሩ ውይይት አደረግን፣ ገንቢ ውይይት አደረግን። እነሱም ጥሩ ተስፋ ነው የሰጡን። ይፈታሉ በህግ አግባብ የሚፈታበት መንገድ የትኛው የህግ አግባብ እንደሆነ እነሱ ያውቁታል። በህግ አግባብ በህግ ማቀፍ ውስጥ ያሉትን ቤቶች በህግ አግባብ እንደሚፈታ፣ ሌሎቹ ግን ለምሳሌ በህግ አግባብ ማቀፍ የማይፈቱትን ደግሞ የመልካም አስተዳደር እና የፖለቲካ ውሳኔ የሚፈልጉትን ደግሞ እነዚህም ከኛ ከበላይ አመራሮች ጋር ተነጋግረን ይህንን ሶሉሽን የሚሰጥበትን መንገድ ለአንዴና ለመጨረሻ ጊዜ እናደርጋለን፣ ህዝቡ መሰቃየትም የለበትም የሚል እነሱም ጥሩ የሆነ ተስፋ ሰጥተውን በዚህ መንገድ ለህዝቡ ይህን አስረዱ በሚል ይህንን ነው ተባይተን የወጣ ነው እና ኮሚቴ ተዋቅሮ ከኛ ጋር አብረው እንደሚሰሩ ነው የነገሩን። ምላሽ እንሰጣለን፣ መፍትሄ ታገኛላችሁ። ምንም ይሁን መፍትሄው ያርካችሁም አያርካችሁም፣ ሁሉንም ሰው ያርካል፣ በከፊል ያስደስታችሁ፣ አጭር ጊዜ ውስጥ ግን ምላሽ እንሰጣለን ብለውናል።
በውጭ ጉዳዩን ለመከታተል ሲጠብቅ የነበረው ህዝብም ለችግሩ መፍትሄ ለማግኘት ቆርጦ የተነሳ ይመስላል። ገዳምነሽ አረዳ እባላለሁ ያለችኝና የምታጠባውን ልጇን የያዘች እናት አነጋግሬ ነበረ።
እኛ 12 ዓመት ሆኖታል እዛ ቦታ ላይ ስንኖር ማለት ነው። ልጆቹ ወልጄበታለሁኝ። አሁን ልጆቹ ይኸውና ትምህርት ቤት መግባት እንኳን አጥቷቸው እረፍት ላይ ናቸው ያሉት ማለት ነው። አንደኛ ዳስ ሰርተን ወጥረን ተቀምጠን ነበረ። እዛ ቦታ ላይ ስንኖር 7 ጊዜ መጥቶ አፈረሰ ዳሱ ማለት ነው። በዶዘር ካፈረሰ ወጪ 7 ጊዜ መጥቶ አፈረሰ። ንብረታችን እየወደመ በየጊዜው ማለት ነው። ልጆቼን አሁንም ራሱ ባለፈው መጣና አሁንም ድጋሚ አፈረሰ። የት እንሂድኛ ልጆቻችንን ይዘን? የምንሄድበት ቦታ የለንም። አሁንም ቢሆን መንግስት ይህንን አይቶ እልባት ይስጠን ነው እያልን ያለ ነው።
ሌላው ነዋሪ ደግሞ ይህን ብለዋል።
ከሌሊቱ 12 ሰዓት ተኩል ጀምሮ ይኸው ሁሉ ህዝብ መጥቶ ይኸው እዚህ መገዘጋጃ በር ላይ ውጭ ብለን ፀሐይ እየበላ ነው እየጠበቅን ነው። አሁንም መፍትሄ እስካልተሰጠን ድረስ ቤት የለን ንብረት የለን እዚሁ ነው የምናድረው። የትም አንሄድም። ይህንን ነው የምንጠብቀው።
ሌሎች ያናገርኳቸው ነዋሪዎችም ተመሳሳይ ታሪኮች ነግረውኛል። አብዛኞቹ ቤታቸው የፈረሰባቸው ሰዎች እንደሚሉት መሬቱን ከአካባቢው ገበሬዎች ገዝተዋል። ይህ ይዞታ ህጋዊ ይሆንላቸዋል እየተባሉም ብዙ ገንዘብ እንዳፈሰሱ ከሰነድ ማስረጃዎች ጭምር ያቀርባሉ። ተወካዮቻቸው ይዘውት የመጡትን ተስፋ እንዴት እንደተቀበሉት ደግሞ አቶ ጌታቸው ለቪኦኤ አስረድተዋል።
ህዝቡ ትንሽ ከአምኔታ ወጥቷል። አምነት አልነበረውም። አሁንም እየተታለልን ነው። አሁንም እያታለሏችሁ ነው። ለምን ለሁለት ዓመት እንደተሰቃየን ያውቃል ህብረተሰቡ። ስለዚህ አሁንም ያሏችሁ መደለያ ነው፣ መሸንገያ ነው፣ አይፈጽሙትም የሚል እንደውም ወደ ሌላ አቅጣጫ ነገር ተመስሞ ወደ ከንቲባ ጽሕፈት ቤት የሚሄድ አዝማሚያ ነበረው ህብረተሰቡ እና እኛ ለማስረዳት ሞክረናል። ግን ይሄ ህዝቡ ቢያደርግም አይፈረድበትም። ከደረሰበት እንግልት እምነት ከማጣቱ የተነሳ ነው። ቀደም ሲል እምነትም አልነበረውም። እንዲደረግላት ሲል የክፍለ ከተማ አመራር ነው እዛ ጋር በቃል ተስፋ ሰጥቶት አልማ ተብሎ ሲያለማ የኖረ ህብረተሰብ ነው የተካደው እና ያ ነገር ስላለ እምነት አልነበረው። የተነገረው ነገር ለማመንም ፈቃደኛ አልነበረ። በመጨረሻ ነው በብዙ ጥረት ህዝቡ ወደ ቤቱ እያደረግ ነው።
ከአዲስ አበባ መዘጋጃ ቤት ጉዳዩ ከሚመለከታቸው የስራ መሪዎች መካከል ለማነጋገር ያደረግኩት ጥረት በስብሰባ ምክንያት ለዛሬ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ርዕሰ ወሬዎቹን ባጫጭሩ ካዳነች ሳየ።
አሁን ሁለት ያልተነበቡ ዜናዎች እናነባለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን የሰሜን ኮሪያን መሪ ኪም ጆንግ ኡንን ሩሲያ በሚካሄደው ዓለም አቀፍ መድረክ እንዲሳተፉ ጋብዘዋቸዋል። ፕሬዝዳንት ፑቲን የሰሜን ኮሪያን መሪ የጋበዙት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ሳምንት ፒዮንግያንግ በጎበኙበት ወቅት በላኩት ደብዳቤ በኩል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ድሚትሪ ፔስኮቭ ዛሬ ሞስኮ ውስጥ ለጋዜጠኞች ተናግረዋል። ፑቲን የሰሜን ኮሪያው መሪ እንዲሳተፉበት የጋበዙት በመጪው መስከረም ወር ቭላዲቫስቶክ በሚካሄደው የሩቅ ምስራቅ የኢኮኖሚ መድረክ ላይ እንደሆነ ፔስኮቭ ገልጸዋል። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ከስድስት ዓመታት በፊት ለሁለት ተመሳሳይ ጾታ ጋብቻ ኬክ አልሰራም ያለ ኮሎራዶ የሚገኝ ኬክ ቤት ሰራተኛን በመጠኑ የሚደግፍ ብይን ሰጥቷል። የኮሎራዶ የሲቪል መብት ኮሚሽን ጃክ ፊሊፕ የተባለውን ኬክ ሰሪ የክፍለ ሀገሩን ጸረ አድሎ ሕግን ጥሷል በሚል በፈረደበት ወቅት በአንደኛው የሕገ መንግስቱ አንቀጽ የሰፈረውን የተከሳሹን የመተግበር መብትን ጥሷል በሚል 7-2 በሰጠው ድምፅ ሽሮታል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ረንፍሳየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በሩሲያ አስተናጋጅነት የሚካሄደው የዘንድሮው የዓለም እግር ኳስ ዋንጫ ውድድር ሐሙስ ሰኔ 7 ቀን 2010 ዓ.ም ይጀመራል። በኢትዮጵያ አዲስ የእግር ኳስ ፌዴሬሽን ፕሬዚደንት ተመርጧል። እነዚህና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በጉጉት ስንጠብቀው የቆየነው የዓለም እግር ኳስ ዋንጫ ውድድር ሊጀመር የቀሩት ቀናት 9 ብቻ ናቸው። ሐሙስ ሰኔ 7 ቀን 2010 ዓ.ም በኤ ምድቦቹ ባስተናጋጇ ሩሲያና ሳውዲ አረቢያ በሚያደርጉት ግጥሚያ ይሆናል የሚጀምረው። ሉጅኒኪ ስቴዲየም በአገሩ አቆጣጠር ከምሽቱ 2 ሰዓት ላይ ልዩ ልዩ ደማቅ የመክፈቻ ስነ ስርዓቶች ይጠብቋታል። በማግስቱ አርብ ቀሪዎቹ የኤ ምድቦች ግብጽ ከዩራጓይ፣ ከቢ ምድብ ደግሞ ሞሮኮ ከኢራን፣ ፖርቱጋል ከስፔን ይጋጠማሉ። ከ32ቱ የዓለም ቲሞች ዘንድሮ ከአፍሪካ በዓለም ዋንጫ የሚሳተፉት አምስቱ ግብጽ፣ ሞሮኮ፣ ናይጄሪያ፣ ሴኔጋልና ቱኒዚያ መሆናቸው ይታወቃል። ዝነኛው የግብጽ አጥቂ መሐመድ ሳልህ በቅርቡ ትከሻው ላይ በደረሰበት ጉዳት እያገገመ በመሆኑ ግን ቲሙን የሚቀላቀለው ቆየት ብሎ እንደሚሆን ተገልጿል። ተጀምሮ እስኪያልቅ እየተከታተልን ዘግብበታለን። ከዘጠኝ ቀናት 20 ሰዓት በኋላ የዓለም እግር ኳስ ዋንጫ ውድድር በሩሲያና ሳውዲ አረቢያ ግጥሚያ ይጀምራል። ወደ አዲስ አበባ እንሻገር። ገዛኸኝ ጽዮን መስቀል ተከታዩን ይዟል።
አመሰግናለሁ ሰለሞን። ላለፉት 8 ወራት በአሰልቺ ውዝግብ ታጅቦ በንትርክና ጭቅጭቅ ያሳለፈው የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝደንትና ስራ አስፈጻሚ ኮሚቴ ምርጫ ትናንት በአፋር ሰመራ ከተማ ፍጻሜውን አግኝተዋል። ለፕሬዝደንትነት ከቀረቡት እጩዎች ከ145 ድምፅ 87 አግኝተው አቶ ኢሳይያስ ጅራ ተመርጠዋል። አቶ ተካስፋው በ57 ድምፅ ሁለተኛ ሆነዋል። ትናንት ምርጫው የተካሄደው 2 ጊዜ ነው። በጠዋቱ የመጀመሪያ ምርጫ አቶ ኢሳይያስ በ66 ድምፅ አንደኛ፣ አቶ ተካስፋው በ47 ድምፅ ሁለተኛ፣ አቶ ጁነዲን ባሻ በ28 ድምፅ ሶስተኛ፣ አቶ ተስፋዬ ካሳይ በ3 ድምፅ ተጠናቆ የአቶ ኢሳይያስ አሸናፊነት ታውጆ ካበቃ በኋላ ከደቂቃዎች በኋላ የምርጫ ደንብ መጣሱ ተነገረ። ክፍል 2 የምርጫው ድራማ ደግሞ ከሰዓት እንዲሆን ተወስኖ ወደ ምርጫው ሲገባ በጠዋቱ የድምፅ አሰጣጥ 3ኛና 4ኛ የወጡት አቶ ጁኔዲን ባሻህና አቶ ተስፋዬ ካሳይ ራሳቸውን ከእጩነት አግልለዋል። የድምፅ አሰጣጥ ፉክክሩ በሁለት ሰዎች ማለትም በአቶ ኢሳይያስ ጅራና በአቶ ተካ አስፋው መካከል ሆኗል። በሁለተኛው የምርጫ ሂደት አቶ ኢሳይያስ ጅራ በሰፊ የድጋፍ ድምፅ በ87 ሲያሸንፉ አቶ ተካ አስፋው በ57 ድምፅ ሁለተኛ ሆነዋል። ለሚቀጥሉት 4 ዓመት ፌዴሬሽኑን በፕሬዝደንትነት እንዲመሩም የተመረጡት አቶ ኢሳይያስ ጅራ ከኦሮሚያ ክልል ሲሆኑ በተለያዩ የስፖርት ተቋማትና በክለቦች አመራር ሰፊ ልምድ እንዳላቸው ተነግሯል። ከምርጫው በኋላ አቶ ኢሳይያስ አስተያየታቸውን እንዲህ አሰምተዋል።
በተለይ የህዝብ ለህዝብ ግንኙነት ላይ በጣም ትኩረት ሰጥቼ ነው የምሰራው። ከክልል መንግስታትም ጋር በመሆን ከክልል ፌዴሬሽኖች ጋር በመሆን መፈታት ያለበት ቁልፍ ችግር ነው ብዬ አስቀምጫለሁ። ስለዚህ የአጭር ጊዜ ፕላኔም ነው ብዬ ነው የማስበው። ወደ 2011 ከመሸጋገራችን በፊት እነኚህ ነገሮች ሙዝሊ መፈታት መቻል ካለባቸው መፈታት አለባቸው። አለዛ እነኚህን ቁርሻዎች ይዞ ስለ እግር ኳስ እድገት አስቦ መንቀሳቀስ አልቻለም። ሰው የተወሰኑ አካባቢዎች ላይ ህዝብ ላይ ተለያይቶ ነው ያለው። በእግር ኳስ ምክንያት ህይወት ጠፍቷል። ሰው እየቆሰለ ነው ያለው። እነኚህ ነገሮች ከመሰረቱ መጥፋት መቻል አለባቸው። እግር ኳሳችን ታች እንቅስቃሴ ያለው ድራማው የለም። ነገር ግን ሌላ ትኩሳት ተጨምሮበታል። እሱም ፓርት ማከም አስፈላጊ ይመስለኛል። ይህን ካከምን በኋላ ወደምንለው የእግር ኳስ ልማት ላይ መሄድ መቻል አለብን የሚል እምነት አለኝ።
ቀጣይ ምርጫ የስራ አስፈጻሚ ኮሚቴ አባላትን መምረጥ ሲሆን በእጩነት ከቀረቡት 22 ሰዎች 10ሩ ከአንደኛ እስከ 10ኛ በድምፅ ቅደም ተከተል ተመርጠዋል። ይሄኛው ምርጫ ግን አልፈረሰም፣ እንደገናም አልተባለም። ምክትል ፕሬዚዳንቱም በዚሁ መታወቅ ነበረበትና የትግራይ ክልል ተወካይ ኮሎኔል አወል አብዱራሂም በምክትል ፕሬዚደንትነት ተሰይመዋል። የኢትዮጵያ እግር ኳስ ፌዴሬሽን ምርጫ ላለፉት 8 ወራት 4 ጊዜ ከሽፎ በ5ኛው ተሳክቶለት ትናንት ተጠናቋል። መልካም የሥራ ጊዜ ይሁንላችሁ ብለን ወደ ሌሎች እግር ኳስ ዜናዎች እንሸጋገር። በዚህ ሳምንት በክልልና በአዲስ አበባ መደረግ የነበረባቸው የኢትዮጵያ ፕሪምየር ሊግ 25ኛ ሳምንት ጨዋታዎች በምርጫው ምክንያት ወደ ነገና ተነገ ወዲያ ተሸጋግረዋል። ሊጠናቀቅ 6 ጨዋታዎች የቀረው የኢትዮጵያ ፕሪምየር ሊግ ሻምፒዮኑም ሆነ ወራጅ ቡድኖች ፍንጭ አልሰጠም። በዚህም መሰረት ቀጣዮቹ ጨዋታዎችም እስከ መጨረሻው ሳምንት ከባድ ፉክክር እንደሚደረግባቸው ይጠበቃል። ከ24 ጨዋታ 42 ነጥብ አግኝቶ መሪነቱን የያዘው የመቀሌ ከተማ ሲሆን ጅማ አባጂፋርና ቅዱስ ጊዮርጊስ በእኩል 41 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ኢትዮጵያ ቡና፣ አዳማ ከተማና ደደቢትም 37 36 እና 34 ነጥብ ይዘው ከአራተኛ እስከ ስድስተኛ ደረጃ ላይ ይገኛሉ። ኮከብ ግባግቢነቱን የጅማ አባ ጅፋሩ ኦኬኪ አፉላቢ በ15 ግብ ይመራል። ኢትዮ ኤሌክትሪክ በ25 ወልዋሎ አዲግራት ዩኒቨርሲቲ በ24 ወልዳ ከተማ በ20 ነጥብ 14ኛ 15ኛ እና 16ኛ ከወራጅ ቀጠናው አልተላቀቁም። ነገና ተነገ ወዲያ አንድ ጨዋታ ብቻ በአዲስ አበባ ስቴዲየም ሲደረግ ሰባት ግጥሚያዎች በክልል ከተሞች የሚካሄዱ ናቸው። በእኔ በኩል ያለው ይኸው ነው። ሰለሞን ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አድማጮች፣ አሁን ደግሞ ወደ ፖለቲካ ትንታኔ እናመራለን።
የፖለቲካ መሪዎችንና ሌሎች ታሳሪዎችን በይቅርታ የመፍታቱንና ክስን የማቋረጡ ሂደት በአጠቃላይ የፖለቲካ ምህረት አዋጅ ሊታገዝ እንደሚገባው አንድ ታዋቂ የፖለቲካ ምሁር አስታወቁ ይላል የትንታኔው ዘገባ። ይህ ካልሆነ ግን በይቅርታ የተፈቱትም ሆነ ክሱ የተቋረጠላቸው ሰዎች ዋስትና አይኖራቸውም ነው ያሉት። የኢትዮጵያ መንግስት በአሸባሪነት የፈረጃቸውን ድርጅቶች አመራሮች ጨምሮ በርካታ ታሳሪዎችን ቢፈታም ፍረጃው ግን እስካሁን አልተነሳም። እስክንድር ፍሬው ተከታዩን ይዟል።
የኢትዮጵያ መንግስት ሰሞኑን የወሰደው እርምጃ አዎንታዊ አስተያየት የማስከተሉን እንደ ጥሩ ጅምር የመወሰዱን ያህል ጥያቄዎችም እያስነሳ ነው። ሰሞኑን በይቅርታ ከተፈቱት መካከል የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ ይገኙበታል። የዚሁ የግንቦት ሰባት ሊቀመንበር የዶክተር ብርሃኑ ነጋ ክስም ተቋርጧል። ግንቦት ሰባት ከኦብነግና ኦነግ ጋር በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው። አመራሮቹን የፈታውና በሂደት ላይ የነበረውን ክስም ያቋረጠው መንግስት ይህንን ፍረጃ ግን እስካሁን አላነሳም። በዚህ ጉዳይ ላይ ለአሜሪካ ድምፅ ምላሽ የሰጠው የፌዴራል ጠቅላይ አቃቤ ሕግም ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ነው ብሏል። እናም የመንግስት ቀጣይ ክንውን የዚህ አካሄድ መቋጫና እንዲያስገኝ የተፈለገው የመጨረሻ ውጤትም እስካሁን ግልጽ አይደለም። ተቃዋሚዎችና የፖለቲካ ተንታኞችም የመንግስት አቅጣጫ ግልጽ መስመር አለመያዙን እየተናገሩ ነው። መንግስት የግንቦት ሰባትን ከፍተኛ አመራር አባል በይቅርታ መፍታቱና የሊቀመንበሩንም ክስ ማቋረጡ ግን አዎንታዊ እርምጃ መሆኑን ያምናሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ብቸኛው ኢትዮጵያዊ ባለሙሉ ፕሮፌሰር ማዕረግ ዶክተር ካሳሁን ብርሃኑ ይህንኑ አንጸባርቀዋል። ፕሮፌሰር ካሳሁን ማብራሪያቸውን የሚጀምሩትም የሰሞኑ እርምጃ አዎንታዊ
አድማጮች፣ የቴክኒክ እክል ገጥሞናል። እስክንድር ያጠናቀረው የትንታኔ ዘገባ በወቅታዊ ፖለቲካ ጉዳዮች ላይ ይልቁንም ደግሞ በይቅርታ የተፈቱ የፖለቲካ መሪዎችና ሌሎችን ይመለከታል። እንደ ተሳካልን መልሰን እናጫውታለን። ታዲያ በእስክንድር መግቢያ እንደ ተገለጸው የፖለቲካ መሪዎችና ሌሎች ታሳሪዎችን በይቅርታ የመፈታታቸው ዜና መልካም መሆኑን ያህል የኢትዮጵያ መንግስት በአሸባሪነት የፈረጃቸውን ድርጅቶች አመራሮች ጨምሮ በርካታ ታሳሪዎችን ቢፈታም ፍረጃው ግን እስካሁን አልተነሳምና ጉዳዩ አነጋጋሪ ወይም ሁኔታዎችን የሚጠይቅ ይሆናል ነው የሚለው። የቴክኒክ ችግሩ እንደ ተፈታ እናጫውታለን። ምልክት እየጠበቅኩ ነው ከአቀናባሪያችን። የቴክኒክ ችግር ውስጥ እስካሁን አልተፈታም። እንደ ተፈታ ወደ እስክንድር ዘገባ እናልፋለን። ካልሆነ ከእሱ የሚከተለው እናቀርባለን።
የመጀመሪያ ቴክኒኩን
ያስተካክሉ አላለቀም ለሁለቱም
እሱም ከገጠመው እንግዲህ
እስኪ የእስክንድርን ዘገባ እና ለማጫወት እንሞክረው። አድማጮች ችግሩ አልተፈታም። የቴክኒክ ችግር ስንል ብዙ ጊዜ ያዳነች አድማጮችን ግራ ያጋባል። በዚህ ዘመን የቴክኒክ ችግር አለ ወይ ይላሉ። ቴክኖሎጂ ቢሻሻልም ለየት ያሉ ችግሮችን ይዞ አብሮ ይመጣልና አልፎ አልፎ ይገጥመናል
ይኖራል እንጂ ቴክኒክ እንግዲህ የሰው አእምሮና የማሽን ወይም የቴክኖሎጂ ልዩነቱ ይሄ ነው። ሳይታሰብ በመሃል ጉብል ያረግ ይችላል። ምክንያቱም አመዛዘን የለም። አሁን ይሄን ባርገው ኋላ ባቆየው የለም። ከሰራ ይሰራል ካልሰራ ደግሞ በመሃል ቆም ይላልና
ልክ ነው።
ከስተት ወይም ከግሊች ከሚባለው ንጹህ ሊሆን
ይችላል። መዳን አይቻለም። አንዳንዴ አድማጮቻችን አሜሪካን ሀገር በዚህ በሰለጠነ ቴክኖሎጂ ይሄ ሁሉ ባለበት እንዴት ችግር ይገጥማል? ቋንቋው ተመሳሳይ መሆኑ ይመስልኛል። ቴክኒክ ነው የምንለው ድሮም ዛሬም። ነገር ግን እንዳልሽው ችግሩ የቴክኒኩን የቴክኖሎጂውን ማደግ ያህል የራሱን ጠባይ ይዞ ይመጣልና እንዲህ እንዳለው ይገጥመናል።
ይሄ ይኖራል እንጂ ስንት ሀገር አሁን በኮምፒውተር ግሊች የሚገጥመው
ትልቅ ፈተናዎች።
አዎ ትልቅ ፈተናዎች። ኤሌክትሪክ መቆም ሳይቀር እዚህ ቤት ራሱ ስንት ችግር በኢንተርኔት ደርሶ አልነበረም እንዴ?
ልክ ነው።
እስኪስተካከል ድረስ ጊዜ ይወስዳል እና ያለ አያስገርምም። ቶሎ ቶሎ ቢሆን ነው እንጂ የሚያስገርመው። አንዳንድ ጊዜ ሊገጥም ይችላል።
ባይሆን አንድ ቀን ስለ ቴክኒክ ችግሮች ስለ ራሱ አቀናባሪዎችንም የቴክኒክ ሰዎችንም የቴክኖሎጂውንም ባለሙያዎች ዘን የቴክኒክ ችግሮች እንደምን ይከሰታሉን መወያየት ያስፈልገን ይሆናል።
ግን እንደ ሁኔታው ነው፣ እንደ ቦታው፣ እንደ ሁኔታው የተፈጠረው ችግር ምን አይነት ነው የመሳሰሉት። አንድ ትልቅ ችግር የሚያስመጣ ቴክኒክ ችግር ከሆነ መቼም ከባድ ይሆናል።
ልክ ነው።
አገርን የሚሊትሪ እንቅስቃሴን ወታደራዊ እንቅስቃሴን ሳይቀር ሊነካ የሚችል አይነት ግሊችም አለ። እንግዲህ
ልክ ነው። በተለይ በአሁን ጊዜ የሚታየው ሀክ የሚባለው ያንቺን ኮምፒውተር መቆጣጠር የሚችል ከርቅ ያለ ረጅም እጅ እንበለው በቴክኒክ መንገድ ይደረስበትና ቅድም እንዳልሽው የኤሌክትሪክ ግሪዶችን፣ የኤሌክትሪክ ማከፋፈያ መሳሪያዎቹን፣ አንዳንድ የምስጢራዊ መረጃዎችን፣ የስለላ ድርጅቶችን ራሱን መረጃ እስከ መስረቅ ድረስ ይሄዳል።
እሱ ደግሞ ራሱን የቻለ ነው። ይሄ የቴክኒክ ችግርና የስህተት ሳይሆን የተቀናበረ ስራ ይሆናል።
ትክክል።
እሱ ደግሞ ሌላ ነው።
ችግራችን የተፈታ አይመስልም። ግራም ቀኝም ያሉትን ነገሮች እያነሳን እንቀጥል። እስኪደርስ ግን አዳነች፣ የሚቀጥለው ዘገባችን ከእስክንድር ዘገባ መጫወት ከቻለ ማልሰን ማጫወት ከቻልን የጤና ፕሮግራም ይዘናል። ምናልባት ሰዓቱን ይሻማ ይሆናል። የኢቦላ ጉዳይ መልሶ እያነጋገረ ነው። የጤና ፕሮግራማችን በኢቦላ ላይ ያተኩራል።
አዎ፣ የኢቦላ በጣም 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 አደገኛ ሰው ተስፋ አድርጎ ነበረ። ትንሽ ለተወሰነ ጊዜም ቆይቶ ነበረ ሳይከሰት። አሁን መከሰቱ ኢቦላ መቼም በጣም ከባድ ነው። እዛ የሚወሰን አይደለም። ጎረቤት ሀገሮች አሉ። ከጎረቤት ሀገሮች እየተስፋፋ ደግሞ ሌላም አካባቢ እንግዲህ የት መጓጓዣ አለ። አይሮፕላኖች ይሄዳሉ።
የሰው እንቅስቃሴ ባለበት ይደርሳል።
አይሮፕላኖች ይሄዳሉ። ሌላ በየትም ቢሆን እንቅስቃሴ አለ እና እዛ በሚንቀሳቀሱ ሰዎች ችግር ሊፈጥር ይችላል እና ከዛ እሱ መቼም በጣም አደገኛ ነገር ነው።
የጤና መዋቅሮችን ጥንካሬ ያህል በገባበት አካባቢ አደጋው ያን ያህል ሊበረታ ይችላል። ልምዶች ከዚህ ቀደም በነበሩ ወረርሽኞች የተቀሰሙት ዛሬ ለጥቅም እንዲውሉ ጥረት እየተደረገ ነው። ታዲያ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ነው አሁን የተቀሰቀሰውና ለጥቂት ለማይባሉ ሰዎች ህልፈት ለብዙዎችም ፈተና የዳረገው ወደ ሌሎች አካባቢዎች እንዳይዛመት አንቺ እንዳልሽው ስጋት ፈጥሯል። የተለያዩ የጤና ጥበቃ ሚኒስትሮች የየሀገሮቹ እየተጠናክረው እየተዘጋጁ ነው። የኢትዮጵያውም ተመሳሳይ ጥረት እያደረገ ይመስለኛል።
አዎ፣ አሁን ግን ትንሽ ልዩነቱ ትንሽ ተስፋ የሚሰጠው ክትባት፣ የክትባት መድኃኒት ሰርተዋል። ያ የክትባት መድኃኒቱ ከተሰራ ትንሽ ቆየት ብሏል ግን እስካሁን አልጸደቀም። በመድኃኒትነት በክትባትነት አልጸደቀም። በሌላ በኩል ደግሞ በክትባትነት ባይጸድቅም እንኳን ሊጠቀሙበት በሚችል ደረጃ ተመርምሮ ሊጠቀሙበት ይችላሉ፣ ጥሩ ውጤት ሊያስገኝ ይችላል የሚል ውሳኔ ላይ ደርሰዋል። እንግዲህ የሕክምና ባለሙያቸው በዛም ላይ ትንሽ ልምድ አለ። አሁን ልምድ አግኝተዋል፣ እንዴት መከላከል እንደሚቻል። የዓለም አቀፍ የጤና ድርጅት ኃላፊ ዶክተር
ቴዎድሮስ አድሃኖም
ራሳቸው በቀደም ሲናገሩ አሁን ብዙም አደጋ ላይ የሚጥለን አይደለም ሲሉ ነበረ እና ተስፋ እናደርጋለን። እንግዲህ ብዙም አደጋ ላይ ሊጥለን አይችልም፣ ካለፈው ጊዜ አሁን የበለጠ
ተዘጋጅተናል
ዝግጅታለን ሲሉ ነበርና አሁን እንግዲህ ተስፋ እናደርጋለን።
አዳነች ዜና እንደሚከታተል እንደ ጋዜጠኛ ብቻ ሳይሆን የጤና ፕሮግራም እንደሚያዘጋጅ ወይም ደግሞ በቀረበ በሙያ እንደሚያይሰው በደንብ ተከታተለሽዋል። ጥሩ አድርገሽ ነው።
አንዳንዴ እንግዲህ ስናነብ ምናምን አለ አይደለም የጋዜጣ ምናምን ሳነብ ያገኘሁት ኢንፎርሜሽን ነው እና መቼም ተስፋ እናደርጋለን። የኢቦላ ጉዳይ በጣም አደገኛ ስለሆነ
እንዳልሽው ተስፋ ተጥሏል። በኢትዮጵያ በኩል መግቢያችን የተያዘው በሁሉም የሀገሪቱ ዓለም አቀፍ ጣቢያዎች ላይ በወሰን አካባቢዎች፣ መተላለፊያ ኬላዎች፣ በስደተኞች መጠለያዎች ውስጥ ቁጥጥርና ክትትል እየተደረገ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር አመልክቷል። መረጃዎች ቁጥሮች የሚሰጧቸው በመረጃ የተካተቱ ቁጥሮች ባለፈው ሳምንት አጋማሽ ላይ ከነበረ መረጃ የወጡ መሆናቸውን ገልጸዋል። ታዲያ ውይይት ያደርጋሉ። የቴክኒኩ ነገር ካላገደን ዛሬ ወረርሽኙ ወደ ኢትዮጵያ እንዳይገባ ለመከላከል መንግስት በምክትል ጠቅላይ ሚኒስትሩ የሚመራ የኢቦላ ምላሽ ብሔራዊ ግብረ ኃይል አቋቁሞ በመላው አገሪቱ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስቴር የህብረተሰብ ጤና አደጋዎችና የቁጥጥር ምላሽ የተባለው ክፍል አማካሪ አቶ አስቻለው አባይነህ ባሳለፍነው ሳምንት ለአሜሪካ ድምጽ የገለጹትን ጨምሮ ዛሬ በዘገባችን አካተናል። የቴክኒክ ነገር አልተፈታም። ታዲያ
አልተፈታም እንግዲህ ባለፈው ጊዜ የምታስታውስ ከሆነ አሁን ለኢትዮጵያ ለመከላከል ሊረዳ የሚችል የኢትዮጵያ ሐኪሞች ሄደው ነበር እንግዲህ ከዛ ወደ
ልክ ነው
በተነሳበት በተስፋፋበት ጊዜ ለእርዳታ ሄደው ነበርና እዛ ያገኙትን ተመክሮም ተጠቅመው በመከላከልም ደረጃ በአንዳንድ ቦታዎች ከተከሰቱም ሊረዱ የሚችሉበት ሁኔታ አለ እንዳልነው ቅድም እንደጠቀስ ነው ከበፊቱ አሁን ትንሽ የተሻለ ሁኔታ ያለው ግን ያም ሆነ ይህ መቼም ቶሎ ነው የመጣው። አንዳንዱ በነገራችን ላይ አልተረጋገጠም ይመስላል እንጂ አልተረጋገጠም እኮ ነው የሚሉ ያሉት።
የአነጋጋሪ ሁኔታ ነው። ወረርሽኙ ምናልባትም ለረጅም ጊዜ መጥፋት በሚችል ደረጃ የተቆጣጠሩት መስሎ ነበር። ከዚህ ቀደም ከሚታዩ ወረርሽኞች በጣም ተጠናክሮ የመጣ ነበረ የመጨረሻው። ያንን ያህል መልካም ዝግጅት ነበረ። የዩናይት ስቴትስም ያደረገችው እርዳታ ሲዲሲ የበሽታዎች መከላከያ ቁጥጥር ድርጅትን ጨምሮ የአካባቢ ሀገሮች ኢትዮጵያን ጨምሮ ተጎራባቾች በሙሉ ባለሙያዎችን በመላክና ለተጎዱት ሶስት ሀገሮች እርዳታ በመስጠት ከፍተኛ ርብርብ አድርገው ያለምድ እንዳልሽው ለመጪ መቼም ቢመጣ እንከላከላለን በሚችል መንፈስ ቢያሳድርም ፈጥኖ ነው የተከሰተው። ሙሉ ጥናቶች የተጠናቀቁ አይመስልም። ሆኖም ቀደም ብለሽ እንደገለሽው የዓለም ጤና ድርጅት ዝግጅቱን አጠናቅሮ አካባቢዎቹም አቅማቸውን አጎልብተው እርዳታ የሚሰጡ ራሳቸውንም ለመከላከል የሚሞክሩ ሀገሮችም በዚያኑ ያህል ዝግጅት ላይ መሆናቸው ነው እየተዘገበ ያለው።
አዎ እንደዛ ነው ያለው። እንግዲህ ተስፋ እናደርጋለን ይህን ሁሉ ተስተካክለው ራሱ ኢቦላ አሁን ገባ የሚሉት ኮንጎ ዲሞክራሲያዊ ሪፐብሊክ ገባ የሚሉት በሙሉ የስሜቱ ነው እንጂ የሚመስለው በሙሉ የገባው በሽታ በሙሉ ኢቦላ መሆኑም አልተረጋገጠም ነው የሚሉት። እንግዲህ
አልተጠናቀቀም ጥናቱ
አልተረጋገጠም።
መልካም አዳነች፣ የጤና ዘገባዎችን መንደርደሪያ አድርገን የቴክኒክ እክሉ እስኪፈታ ያደረግ ነው እዚህ ላይ ገታ እናደርግና ከማጫወቻው ላይ ምንም አይነት ነገር ማጫወት ባለመቻሉ ሁሉንም ዘገባዎች አናቀርብም። በሲዲ ግን ሙዚቃ ደርሶናል። ሙዚቃን ጋብዛችሁ
Madas madus
አድማጮች በገጠመን የቴክኒክ ክል ሳቢያ ድንገት ያቋረጥነውን ፕሮግራም በነገው ምሽት እናቀርባለን። ለገጠመን ችግር ይቅርታ እንጠይቃለን። አሁን የማጠቃለያ ዜናውን ከዳነች ፍሳዬ።
ኤርትራ ከኢትዮጵያ ከተገነጠለች ወዲህ በየብስ የተከበበችው ኢትዮጵያ በወታደራዊ ኃይሏ በመታደርገው ለውጥ የአየር ኃይል የመመስረት እቅድ እንዳላት ከመንግስት ጋር የተሳሰረ ሚዲያ መግለጹን ሮይተርስ የዜና አገልግሎት ዘግቧል። ኢትዮጵያ የአየር ኃይሏን የባህር ኃይሏን አውሮፓ አቆጣጠር በ1991 ዓ.ም ያፈረሰችው ክፍለ ሀገሯ የነበረችው ኤርትራ ለ30 ዓመታት ያህል የነጻነት ትግል አካሄዳ ከተገነጠለች በኋላ መሆኑ ይታወቃል። ይሁንና ኢትዮጵያ አሰልጣኝ የባህር ኃይል ተቋም እንዳላት ሮይተርስ የዜና አገልግሎት ዘግቧል። ደቡብ ሱዳንን አሁን ወዳለችበት ቀውስና መከራ እንድታሽቆለቁል ምክንያት ሆነዋል ያሏቸው ተፋላሚ ወገኖች መሪዎች የአሁኑ ምግባራቸውን እንዲለውጡ ለማስገደድ የሚቆነጥጡ የገንዘብና ሌሎች እርምጃዎች እንዲወሰዱባቸው የተባበሩት መንግስታት ድርጅት የአጣዳፊ ጊዜ እርዳታ አስተባባሪ ማርክ ላኩስ ጥሪ አስተላልፈዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ራሳቸውን ከወንጀል የመማር ፍጹም ስልጣን እንዳላቸው የህግ ምሁራን መናገራቸውን ገልጸዋል። ይሁንና አቻምና በዩናይትድ ስቴትስ በተካሄደው ምርጫ የሩሲያ እጅ ከመግባቱ ጋር የሚያገናኘኝ ነገር ስለሌለ ለምን ለራሴ ምህረት አደርጋለሁ ሲሉ ጠይቀዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት ልዩ መርማሪ ሮበርት ሙለር ለአንድ ዓመት ያህል በማካሄድ ላይ ያሉትን የምርመራ ሂደት ማቆሚያ የሌለው ክትትል በማለት በተለመደው መልኩ አጥላልተውታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣኑን ከተረከቡ ዛሬ 500 ቀናቸውን ደፍነዋል። ከማንኛውም የአሜሪካ ፕሬዝደንት የበለጠ ብዙ ስራ ማከናወኔን ብዙ ሰዎች ያምናሉ ብለዋል። የግብር መጠን መቀነሱን፣ በሀገሪቱ ወታደራዊ ኃይል መዳበርን፣ ወንጀልና ህገ ወጥ ፍልሰት መቀነስን፣ የድንበር ጥበቃ መጠንከርና የኢኮኖሚ እድገትን ካነሷቸው ስኬቶች መካከል ናቸው ብለዋል።
አድማጮች ለምሽቱ የማጠቃለያ ዜና ያዝነው በዚሁ አበቃ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐ ነን። አሁን ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።